Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና አድማጮች። የዕለተ ሐሙስ ታህሳስ 7 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም እንደተለመደው የወጣቶችን ህይወት የሚዳስሱ እንዲሁም ጠቃሚ መረጃዎችን የሚያስጨብጡ መሰናዶችን አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም።
በኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ ያደረሰውን ውድመት ለመመለስ እየተንቀሳቀሰ የሚገኝ ዶክተርስ ፎር ኢትዮጵያ የተሰኘ አውታር መስራቾች መካከል አንዷ የሆኑትን ዶክተር ምስክር አባተን የሰማችሁት። በዚህ ዙሪያ ዘገባ አለን።
ብዙ ተንገላተናል፣ ስንመጣ ብዙ ችግር ደርሶብናል፣ ብዙ ነገር አሳልፈናል። ከውጫሌ ተሰድጄ ደሴ መጣሁኝ። ከደሴ ደግሞ ሲመጡብን ከባድ መሳሪያ ሲጣ ተኩሱ እንደዛ ሲሆን ደግሞ ደስ መጣን።
በአማራ ክልል በጦርነት ምክንያት የተፈናቀሉ ሰዎችን ወደ አካባቢያቸው እንዲመለሱ ለማድረግ እየተደረገ ያለውን ጥረትም የሚዳስስ አንድ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላጠናቀርናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቾቹ አምነስቲ ኢንተርናሽናልና ሁማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹ ደግሞ የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፈው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደወሉ ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ካረን ባስ የአፍሪካ ሀገራት በአሜሪካ ገበያ እንዲሳተፉና ተጠቃሚ እንዲሆኑ የሚያዘው የአግዋ ስምምነት የባይደን አስተዳደር እንደ አውሮፓውያን አቆጣጠር ከጥር 1 ቀን 2022 ጀምሮ እንዲቋረጥ ያስተላለፈው ውሳኔ እንዲራዘም የሚፈልጉ መሆኑን ትናንት ባወጡት መግለጫ ላይ አስታውቀዋል። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሰብሳቢ ካረን ባስ በመግለጫቸው እንደ አውሮፓውያን አቆጣጠር ህዳር 2 የተላለፈው የአግዋ እግድ ውሳኔ ኢትዮጵያ ሕዝብና መዋለ ንዋይ ያፈሰሱ አሜሪካውያን ደክሞ ያመጡትን የምጣኔ ሀብት እድገት ይቀለብሳል ብለዋል። እንዲሁም ሴቶችና ሕፃናትን ጨምሮ ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎች ችግር ያባብሳል በማለትም አክለዋል። ስለሆነም የባይደን አስተዳደር በኢትዮጵያ የሚገኙ ሁሉም ወገኖች ይህን ግጭት ለማስቆም ተገቢውን እርምጃ ሁሉ እንዲወስዱ፣ የሰብአዊ እርዳታን ለሚሹ ሰዎች እርዳታ እንዲለግሱ፣ ሰላምን ለማምጣት የሚያደርጉትን ድርድር ለመቀጠል በቂ ጊዜ እንዲያገኙ የባይደን አስተዳደር በቂ ጊዜ እንዲሰጣቸው አሳስባለሁ ብለዋል። ካረን ባስ እንደ አውሮፓውያን አቆጣጠር ጥር 1 2022 ተግባራዊ እንዲደረግ በድንገት የተላለፈው ውሳኔ ዜጎች ላይ አሉታዊ ተጽዕኖ ከማምጣት በቀር ለሰላሙ ምንም አማራጭ አይሰጥም ሲሉ አሳስበዋል። በሌላ በኩል በትናንትናው ዕለት በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ውስጥ ንግግር ያሰሙት ሴናተር ጂም ኦፍ ተመሳሳይ ተቃውሟቸውን አሰምተዋል። የባይደን አስተዳደር በዲሞክራሲያዊ መንገድ በተመረጠው የኢትዮጵያ መንግስት ላይ የጣለውን ማዕቀብ በመቀልበስ የአግዋ ጥቅማጥቅሞችን እንዲያቋርጥ ያሳለፈውን ውሳኔ እንደገና ተመልክቶ ትክክለኛ እርምጃዎችን መውሰድ ይኖርበታል ሲሉም ተናግረዋል። የውጭ መረጃ ተቋማትና ዓለም አቀፍ የሽብር ድርጅቶች ዩናይትድ ስቴትስ ውስጥ የሚያሰራጩትንና የሚነዙት የሐሰት ወሬ እየሰራ ይመስላል ያሉት አንድ ከፍተኛ የአገር ውስጥ ደህንነት ባለስልጣን ይህም በመጪዎቹ ሳምንታት ውስጥ የሽብር አደጋን ሊያስከትል ይችላል የሚል አዲስ ስጋት ማሳደሩን ተናገሩ። ባለፈው ህዳር ወር ታትሞ ከወጣው የጸረ ሽብር ጥናታዊ ዘገባ ጋር ተመሳሳይነት እንዳለው የተነገረው ይህ ማስጠንቀቂያ የወጣው የገና በዓልና አዲስ ዓመትን እንዲሁም አንደኛ ዓመቱን ከሚይዘው የአውሮፓው ጥር 6 የዩናይትድ ስቴትስ ምክር ቤት ህንፃ ላይ የተካሄደው የወረራ ጥቃት በሚታሰብበት ጊዜ መሆኑ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ አክራሪነትን አስመልክቶ ትናንት ረቡዕ በተዘጋጀው ፎረም ላይ የተናገሩት የአገር ውስጥ ጉዳይ ደህንነት ሚኒስትር ከፍተኛ ባለስልጣን ጆን ኮህን ስጋቱ ይበልጥ አደገኛና ተለዋዋጭ ሊሆን እንደሚችልም አስረድተዋል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም በርሊን ውስጥ የተገደለው የጀርመን ዜጋ በሩሲያ ትዕዛዝ የተፈጸመ ነው ብሎ የጀርመን ፍርድ ቤት ትናንት ረቡዕ በመወሰኑ ጀርመን ሁለት የሩሲያ ዲፕሎማቶቿን ከሀገሯ ማባረሯን አስታወቀች። የጀርመን ዜግነት የነበረው የቼቺኒያ ተወላጅ ዘሌምካ አንቶኒኬ የተገደለው በጀርመን መናፈሻ ውስጥ በተተኮሰበት ጥይት መሆኑን ተመልክቷል። የጀርመን ፍርድ ቤት ሩሲያዊውን ቫዲም ክራሽኮቭን ለግድያው ተጠያቂ በማድረግ የዕድሜ ልክ እስራት ፈርዶበታል። ቫዲም የሐሰት መታወቂያ እና የሚያስፈልጉት ሌሎች ነገሮች በሩሲያ ባለስልጣናት እየተሰጠው ለሩሲያ ሲሰራ እንደነበረ በፍርድ ቤት መረጋገጡ ተገልጿል። ሟቹ ዘሊምካንም እንደ አውሮፓውያን አቆጣጠር በ2004 ሩሲያ ውስጥ አንድ ሰላማዊ ዜጋና ፖሊስ በተገደሉበት በአንድ ፖሊስ ጣቢያ ላይ በተከፈተ ጥቃት ተሳታፊ መሆኑን ተነግሯል። በጀርመን የሩሲያ አምባሳደር ጉዳዩን አስተባብለዋል። የጀርመን የውጭ ጉዳይ ሚኒስትር ድርጊቱ የጀርመንን ሉዓላዊነት እየጣሰ ነው ብለዋል። በጀርመን የሩሲያ አምባሳደር ስለ ጉዳዩ እንዲያስረዱ በጀርመን መንግስት የተጠሩ መሆኑም ተዘግቧል።
ሀብታሙን ለዜናው አመሰግናለሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለሬዲዮ በቴሌቪዥን ተመልካቾቻችን ምስል በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምችሉ መሆኑን ከአክብሮት ጋር እናሳውቃለን። በዚህም መሰረት ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @ቪኦኤ አማሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ዶክተርስ ፎር ኢትዮጵያ ወይም ሐኪሞች ለኢትዮጵያ ኢትዮጵያ ውስጥ በጦርነት ምክንያት በጤና አገልግሎት ላይ የተፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። ከዚህ አውታር መስራቾች መካከል አንዷ በህፃንነቷ ወደ ዩናይትድ ስቴትስ የመጣችውና በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ እንዲሁም በካንሰር ህመም ተመራማሪ የሆነችው ዶክተር ምስክር አባተ ናት። ሀብታሙ ስዩም ስለ አውታሩ የእስካሁን እንቅስቃሴና ግብ የበለጠ ለማወቅ ዶክተር ምስክርን በስልክ አግኝቷታል።
ይሄ እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው ከሱ ጋር እና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው። እና ለህክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው እና ለዛ ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተደጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲካል ሰፕላይ፣ የሆስፒታል እቃዎች፣ የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በዌብሳይታችን ሰራል።
ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት?
አሁን እኛ የጀመርነው ይህን እንቅስቃሴ አርብ ነው እና አርብ ለታ ከከፈትነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አረግን ኦን ትዊተር፣ ኦን ፌስቡክ። ከዛ ብዙ ሰዎች ኦልሬዲ እየተጠቀሙ እየሞሉ ነው እና በዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ ቤክን ሳይን አፕ፣ ትራንስፖርትን ማድረግ የሚችሉ ሰዎች ሳይን አፕ ማድረግ ይችላሉ እና እነሱን ማገናኘት ነው እና ለትራንስፖርት ራሱ ብዙ ሰዎች ሳይን አፕ አድርገዋል። ትዊተር ላይም ብዙ ሰዎች ሳይን አፕ አድርገዋል እና በቃ ኢንፎርሜሽን በቀላል እንዲገኝ ሰው መርዳት የሚፈልግ ሰው የሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው።
እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት?
አሁን ተለያዩ ግሩፖች ጋር ነው የምንሰራው። ለቮለንቲር የሚያደርጉ ሰዎች ይሄ Get Fact ET የሚባል ግሩፕ አለ። እነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸው እና ቮለንቲሮች በእነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ ያዘጋጁ ነው። ከዛ በኋላ ደግሞ ኢትዮጵያን ሜዲካል አሶሲዬሽን እና ሚኒስትሪ ኦፍ ሄልት ለቮለንቲር የሚጠይቅ ፎርም አለ እና እሱ ወደዛም እየወሰድናቸው ነው። ከዛ በኋላ ደግሞ ቮለንቲር ኦርጋናይዝ ሽኖቹ ይሄ ኢንተርናሊ ዲስፕሌይስድ ፒፕል ለእነሱም ሕክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብለን።
ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የሕክምና አገልግሎቶችን ማድረስ መሰለኝ። እንደዚያ ነው ዶክተር ምስክር?
አዎ። እና እኛ ግን እንደዚያ አይነት ያሉ ግሩፖችን በስነ ስርዓት አድቮኬት ለማድረግ ነው። እንደዚያ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ ያለው ቮለንቲር ማድረግ ፈልጌ የት እንደማድረግ በየት በኩል እንደምገባ ምናምን አላውቅም ነበር እና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄን ዌብሳይት እና ፕላትፎርም የከፈት ነው።
እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች፣ በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆኖ በተጨማሪነት እናንተን የመሰሉ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልደ ኢትዮጵያውያን በመሰል እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው?
ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ፣ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የእኛ ኢምፖርታንሱ በቃ በዚህ ዓለም ውስጥ ነው የሚነገረው ስለ ኢትዮጵያ የሚባለው ስለ ኢትዮጵያ ብዙ አይነት ነገር ይባላል እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች የእኛን እህቶች አብረን እናግዛለን ሁላችንም ተባብረን የሚል መሰጅ ዓለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ አስባለሁ።
በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ ዓለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰብአዊ አገልግሎትን በተመለከተ የምታስተላልፊው መልእክት ካለ እድሉ ልስጥሽ ዶክተር ምስክር።
እሺ፣ ቴንክ ዩ። አይ ማስተላለፈው እኔ በጣም ኢንስፓየርድ ሆኛለሁ። ብዙ ሰው እየሰራ ነው። ብዙ ሰው በቃ የሚችሉትን ሁሉ እየሰሩ ነው። እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን። መሰረቱን አዲስ አበባ ላይ ያደረገው የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ተፈናቃዮችን በነጻ ወደ አካባቢያቸው የመመለስ ስራ እየሰራ ሲሆን አገልግሎቱ ለተከታታይ ቀናት እንደሚቀጥልም ተገልጿል። በደብረ ብርሃንና በባህር ዳር በተመሳሳይ ተፈናቅለው የሚገኙ ወገኖችን ወደ አካባቢያቸው እንዲገቡ የወሎ ህብረት የልማትና የበጎ አድራጎት ማህበርም ጥሪ አቅርቧል። መስፍን አራጌ ዝርዝር አለው።
በአዲስ አበባ ላምበረት አውቶቡስ መናኸሪያ ግቢ ያገኘኋቸው ወይዘሮ ዘውዲቱ ሽፈራው ለወራት የተለዩዋቸውን ቤተሰቦቻቸውን ለማግኘት ለቀውት ወደ መጡት ቀያቸው ለመመለስ ይችን ቀን ስጠብቃት ቆይቻለሁ ይላሉ። የህወሓት ኃይሎች ወደ ደቡብ ወሎ ሐይቅ ከተማ ዘልቀው መግባታቸውን ተከትሎ ህይወት ለሳቸው ፈታኝ እንደነበር ያስታውሳሉ።
ብዙ ተንገላተናል። ስንመጣ ብዙ ችግር ደርሶብናል። ብዙ ነገር አሳልፈናል። ከውጫሌ ተሰድጀ ደሴ መጣሁ። ተደሴ ደግሞ ሲመጡብን ከባድ መሳሪያ ሲጣ ተኩሱ እንደዛ ሲሆንብን
ደሴ ከተማ ነዋሪ ነኝ የሚሉት ሌላው አስተያየት ሰጪ የህወሓት ኃይሎች ደሴ ከተማ በገባበት ዕለት ከተማዋ በተኩስና ህይወታቸውን ለማዳን በሚሯሯጡ ሰዎች ውጥረት ውስጥ ገብታ በነበረበት ሰዓት በቅጡ ተራምዶ ያልጠገበ ህፃን ይዘው ከነ ባለቤታቸው ህይወታቸውን ለማትረፍ መሰደዳቸውን ተናግረዋል።
አንደኛ እዛ ከተማ ውስጥ ከባድ መሳሪያ ሲተኩሱ ነበረ። ህብረተሰቡ በጣም ሲያውቁ ነበረ። በጣም በሚያሳዝን ሁኔታ ህብረተሰቡ ሲዋከብ ነበረ። እንደዚህ አይነት ነገሮች በሚያጋጥምበት ሁኔታ ያው ህፃን ልጅ ዘንድ እንደምታየው ከባለቤት ጋር ያው በሚገርም ሁኔታ ትራንስፖርት ራሱ ከሚገባው በላይ ወጪ አርገን ነው በተለያዩ አመት ትራንስፖርት አማራጭ የመጣ ነው ማለት ነው። እና በጣም ተቸግረን ነው ብዙ መስዋዕትነት ከፍለን ነው የመጣ ነው። ህጻን ልጅ እንኳን ሲያዋክቡ ነበር በተደጋጋሚ ማለት ነው። እና በጣም በሚያሳዝን ሁኔታ ከደሴ ተፈናቅለን የወጣ ነው ማለት ነው።
ከወልዲያ ከተማ ተፈናቅሎ የመጡት መኩሪያ ጌታነህም ቢነገር እውነት የማይመስል ተዘርዝሮ የማያልቅ ችግር ደርሶብናል ባይ ናቸው።
ችግሩን ብንቆጥረው ተዘርዝሮ ያልቅም። ስንወጣ ነው በሶስት ቀን በሁለት ቀን እንመለሳለን ብለን ወጣን። መቀየር ያለ ስባ ወጣን። የታመሙት ቤተሰቦቻችንም አልያዝንም። ዝም ብለን ወጣን። ይኸው እንደወጣን ቀረን።
የህወሓት ኃይሎች ዘልቀው ገብተውባቸዋል ከሚባሉት የወሎ አካባቢዎች ከ700,000 እስከ 1,000,000 የሚደርስ ህዝብ ህይወቱን ለማትረፍ ወደ ደብረ ብርሃን፣ አዲስ አበባ፣ ባህር ዳርና አቅራቢያ ከተሞች ተፈናቅሎ መውጣቱ ይነገራል። የመንግስት ኃይሎች በህወሓት ቁጥጥር ስር የነበሩ አካባቢዎችን ማስለቀቁን ተከትሎ ተፈናቃዮችን ወደ ቀያቸው ለመመለስ ወሎ ህብረት የልማትና የበጎ አድራጎት ማህበር የተባለ አካል ተነሳሽነቱን በመውሰድ እንቅስቃሴ መጀመሩን የማህበሩ ስራ አስፈጻሚ አባል ከቢር ሰይድ ያስታውሳሉ።
ያለፈው እሁድና ቅዳሜ ከደብረ ብርሃን ካምፕ 5 ደግሞ ከአዲስ አበባ አድርገን 13 መኪኖች አድርሰው እንዲመጡ አድርገናል። በራሳችን ወጪ ከፍለን ወሎ ህብረት የልማትና የበጎ አድራጎት ማህበር ማለት ነው።
ከችግሩ ስብስብነት ከተፈናቃዮቹ ቁጥር ብዛት ግን በአንድ ማህበር ጥረት የሚገፋ ባለመሆኑ አማራጭ መውሰዳቸውን ነው አቶ ከቢር የሚናገሩት።
አንድ መኪና ወደ 30 ሺህ ብር ገደማ ነው የምትከራየው። አንድ መኪና 60-70 ሰው ነው የሚይዘው። ይህን ችግር ስታይ የሚይዘውን ብር ስታየው የሚነሳ አይደለምና ጥሪ ያቀረብ ለሁሉም ትራንስፖርት ዘርፍ ላይ የሚሰራ ድርጅት በሙሉ ይህንን መልካም ስራ እንዳግዘን።
የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ሰብሳቢ ሙሉቀን መለስ ጥሪውን በመቀበል አዎንታዊ ምላሽ መስጠታቸውን ገልጸዋል።
በሰገናችን የሀገር ክፍል በነበረው ጦርነት ምክንያት ብዙ ዜጎች ከመኖሪያ አካባቢያቸው ተፈናቅለው ወደ አዲስ አበባ፣ ደብረ ብርሃንና ባህር ዳር መሰደዳቸው ይታወቃል። ከተወሰነ ጊዜም ወዲህ በተለይ ወደ ኮምቦልቻና ደሴ የነበሩ ነዋሪዎች በዛ አካባቢ ሰላም በመሆኑ ምክንያት ሰዎቹን ወደ አካባቢያቸው መመለስ አስፈላጊ ሆኖ ስለተገኘ የልዩ ባስ ትራንስፖርት ማህበራትና ድርጅቶች ኮሚቴዎች በጋራ በመነጋገር አቅም በፈቀደ መልኩ የተወሰኑ ሰዎችን ወደ ቀያቸው የመለስ ስራ ለመስራት በመወሰን በዛሬው ዕለት እናንተም ተገኝታችሁ እንዳያችሁት ከአስር በላይ አውቶቡሶችን በማዘጋጀት ሰዎችን ወደ ቀያቸው የመለስ ስራ እየሰራ እንገኛለን።
በነጻ አገልግሎቱ ልዩ አውቶቡሶቹ በየቀኑ ያገኙት የነበረውን እስከ 500,000 ብር የሚደርስ ገቢ ተፈናቃዮቹን ወደ ቀያቸው ለመመለስ ተግባር እንዳዋሉት የሚጠቁሙት አቶ ሙሉቀን አገልግሎቱ እስከ ቅዳሜ ይዘልቃል ብለዋል።
የልዩ ባስ ትራንስፖርት ማህበራትና ድርጅቶች ያሉት በሙሉ ይህንን አገልግሎት ለመስጠት ፈቃደኞች ናቸው። በተለያየ ምክንያት አንዳንድ መኪኖቻቸው ወደ መከላከያ የሄዱባቸው፣ አንዳንዶች በተለያየ ምክንያት አሁን ለዛሬ ያልደረሱላቸው በቀጣይ ቀን መኪኖቻቸውን ይሰጣሉ። ዛሬ ግን በዚህ ስራ ላይ የተሳተፉት እንደ አባይ ባስ፣ ኢትዮ ባስ፣ ዋሊያ ባስ፣ አበሻ ባስ፣ ኤፍኤም ባስ እና አፍሪካ ባስ፣ የኛ ባስ እንደዚህ ያሉት እንዳየኸው እነሱ ተሳትፈው አገልግሎት ሰጥተዋል። እኛ አውቶቢሶቹን እናመቻችን እንጂ ጠዋት ጉዳዩን በደንብ እንደአየኸው አንተም የመናኸሪያው ማህበረሰብ ማለት የቃጫኝና አውራጅ ነሳት አስከባሪ የፌዴራል ትራንስፖርት የመናኸሪያ አስተዳደር ጨምሮ በከፍተኛ ሁኔታ ስራውን ሲያግዙንና አብረው ሲደክሙ ያሉ ናቸው። ይህ ሁሉ የጋራ ስራ የተደረገ ጉዳይ ነው።
የወሎ ህብረት የልማትና የበጎ አድራጎት ማህበር ስራ አስፈጻሚው እንደሚሉት ተፈናቃዮቹን ወደ ቀያቸው በነጻ የትራንስፖርት አገልግሎት እንዲመለሱ መደረጉ ከኢኮኖሚ ድጋፉ በተጨማሪ ስነ ልቦናዊ ስብራቱን ይጠግናል።
ከመፈናቀልም አልፎ እናትና ልጅ ተለያይቶ እየኖረ ያለበት ሁኔታ አለ። ባሎቻቸው እዛ ተቀምጠው ሚስቶቻችንና ልጆቻቸው እዚህ የሆኑ ልጅና እናት የተለያዩበት ሁኔታ ነው ያለው። ባይዘወይ የመጀመሪያው የደሴ ምናምን ሲያዝ ብዙ ሰው ተለያይቷል። ልጅ የት እንዳለን ምናምን በማይታወቁበት ሁኔታ ተለያይቶ አሁን ኔትወርክ ሲከፈት መገናኘቱ ነው። ብዙ ሰው ማህበረሰቡ እዚህ ተቸግሮ ነው የሚበላው የለውም። በተለያየ ሰው ተጠግቶ 10 እና 15 ሆኖ ቤት ተከራይቶ አዲስ አበባ ካምፕ የለም። ካምፕ ውጭ ያሉት ከወለጋ አካባቢ የመጡት ናቸው። አንድ ቤት ውስጥ ከ20-30 ቤተሰብ ታገኛለን። አዲስ አበባ ኑሮ ታገዋለሁ። በምን ሁኔታ ነው እዚህ የሚቆየው? ይቸግረዋል።
የትራንስፖርት ማህበራቱ ላደረጉት አስተዋጽኦ ተፈናቃዮቹም አስተባባሪዎቹም ምስጋናቸውን ለግሰዋል።
እዚህ ጋር አቅመ ደካማ አለ፣ በሽተኛ አሉ፣ ልጅ የያዘ ሰው አለ፣ ምንም አቅም የሌለው ሰው አለ። ይህንን የትራንስፖርት አገልግሎት ለመዘጋጀቱ እኔ በጣም ደስታ የተሰማኝ ማለት በጣም ብዙ ችግረኛ ሰው አለ።
እግዚአብሔር ይመስገን አሁን ለዚህ አብቅቶና አሁን ደግሞ ምንም በሌለን ሰዓት ባዶ በሆንበት ሰዓት እዚህ ደርሶልና አሁን ወደ ሀገራችን በመግባታችን በጣም ደስ ብሎናል። ደስተኛ ነኝ። ራስ
ለህዝባቸው ላደረጉት አስተዋጽኦ እጅግ አድርገን እናመሰግናለን። በጣም ደስ ብሎናል።
አሁንም በተለያዩ አካባቢዎች ተፈናቅለው የሚገኙ በ10 ሺዎች ለሚገመቱ የህብረተሰብ ክፍሎች ተመሳሳይ ድጋፍ እንዲደረግ እንዲደረግ ጥሪ ያቀረበ ሲሆን የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች ጋራ ኮሚቴውም ለጉዳዩ ትኩረት እንደሰጠው አረጋግጧል።
ፕሮግራም አድርገናል። በቀጣይ ከባህር ዳር ወደ ደሴ የሚሄዱ ተፈናቃዮችን እንደዚሁ በዚሁ መልኩ ፕሮግራም ተደርጎ ምን ያህል ሰዎች አሉ፣ በምን ቀን እንዴት እናድርግ የሚለውን ንግግር በማድረግ ቀደም ከነገርኩ ማህበራትና የመንግስትን ድጋፍ ከሚያደርጉልን ሰዎች ከበጋራ ሆነን በቀጣይ ደግሞ ከባህር ዳር ይህንኑ ስራ ደግመን የምንሰራው ይሆናል። የደብረ ብርሃኑ አሁንም ተጨማሪ ወደ ቀያቸው የሚነሱ ሰዎች ካሉ ይህንንም ስራ ለመስራት በእኛ በኩል ፈቃደኝነትም ዝግጅቱም አለ።
ዛሬ ወደ አካባቢያቸው ከተሸኙት ተፈናቃዮች አብዛኞቹ ለመውለድ የደረሱ ነፍሰ ጡር ሴቶች፣ ከመታቀፍና ከመታዘል ያልዘለሉ ህፃናትን የያዙ እናቶች፣ በእድሜያቸው የገፉና የተጎሳቆሉ አዛውንቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። ቀጣዩ መሰናዷችን ወደ ምዕራብ አፍሪካዊቱ ሀገር ናይጄሪያ ይወስደናል። ናይጄሪያ በመረጃ ቴክኖሎጂ ዘርፍ በርካታ እድገቶች ያስመዘገበች ቢሆንም ከመንግስት የተገኙ መረጃዎች እንደሚያሳዩት በመረጃ ቴክኖሎጂ ዘርፍ ከተሰማሩ ሰራተኞች 1/5 ብቻ ሴቶች ናቸው። ይህን ያስተዋሉ የርዳታ ቡድኖች ሴቶችን ብሎክቼንና ክሪፕቶከረንሲ ስለተሰኙ በኢንተርኔት አማካኝነት የሚደረጉ የገንዘብ ዝውውሮች እያሰለጠኑ ወደ ቴክኖሎጂው ዓለም እያመጧቸው ነው። ቲሞቲ ኦቢዙ ከአብጃ ያደረሰን ዘገባ እንደሚከተለው አቀናብሬዋለሁ። የ60 ዓመቷ ኤልዛቤት ኦናጂ በየሳምንቱ በናይጄሪያ ዋና ከተማ አቡጃ ክሪፕቶ ከረንሲ በተሰኘውና በኢንተርኔት አማካኝነት የሚካሄድ የገንዘብ ዝውውር ዙሪያ ለሴቶች የሚሰጠውን ስልጠና ለመከታተል ይመጣሉ። በሰኔ ወር ስልጠናውን ለመውሰድ ከተመዘገቡ ወዲህም ብሎክቼን ስለተሰኘው ገንዘብ አልባ የመገበያያ ቴክኖሎጂ ያላቸው እውቀት እየተሻሻለ መሄዱንና መልእክቱንም ለሌሎች ሴቶች እያስተላለፉ መሆኑን ይናገራሉ።
ይሄ ዓለም አቀፍ የሆነ ንግድ ወይም ፕሮጀክት ይመስለኛል። ስለዚህ ናይጄሪያ ከዚህ ተነጥላ መቅረት የለባትም። የዚህ ዓለም አቀፍ ሂደት ውስጥ መሳተፍ አለብን። ሴቶች በቴክኖሎጂ ዓለም እየሆነ ያለው ነገር አካል እንዲሆኑ እነሱም ማስተማር ሁልጊዜ መፈልግ ነበር።
በናይጄሪያ የክሪፕቶከረንሲ አስተማሪ የሆነችው ጃኔታ ካቲዮ ብሎክቼን ስለተሰኘው ኢመደበኛ የመገበያያ መንገድ ትምህርቶች ትሰጣለች። ይህን የነጻ ትምህርት ለሴቶች መስጠት የጀመረችው እንደ አውሮፓውያን አቆጣጠር በ2017 ሲሆን በናይጄሪያ ቅርብም ሩቅም የሚኖሩ በመቶዎች የሚቆጠሩ ሴቶች መጠቀማቸውን ትናገራለች።
እንደሚታየውም በጣም ብዙ ሴቶችና እናቶች ስለ ብሎክቼን ቴክኖሎጂ ለማወቅና በዛ ኑሯቸውን ለመደጎም ፍላጎት አላቸው። አንዳንዶቹ የቤት እመቤት ናቸው፣ አንዳንዶቹ ግን ስራ የላቸውም አሉ።
በናይጄሪያ በርካታ የሙያ ዘርፎች እንደሚስተዋለው በቴክኖሎጂ ዘርፉም የተሰማሩ ሴቶች ቁጥር እጅግ አናሳ ነው። የሀገሪቱ የቁጥር መረጃ ጥናት ቢሮ እንደሚያሳየው የቴክኖሎጂ ዘርፉ ባለፉት 10 ዓመታት ከፍተኛ እድገት ቢያስመዘግብም በመረጃ ቴክኖሎጂ ከተሰማሩ ሰዎች ውስጥ የሴቶች ቁጥር ከ1/5 ያነሰ ነው። ናይጄሪያ በአፍሪካ ትልቁ የብሎክቼን የሚገኝባት አገር ስትሆን እንደ ካቲዮ ያሉ ሰዎች ታዲያ ይህንን ችግር ለመፍታት ሴቶችን ብሎክቼን ስለተባለው ቴክኖሎጂ እያሰለጠኑ ይገኛሉ። በቅርቡ በነበራት የትምህርት ክፍለ ጊዜም ቲቻላ የተሰኘ ለትርፍ ያልተቋቋመ ድርጅት በመጋበዝ ሴቶች ቲቻላ ስለተሰኘው አፍሪካዊ የሆነ የክሪፕቶ ከረንሲ መገበያያ ገንዘብ እንዲያውቁ ለማድረግ ሞክራለች። መሲያ ኦግቦአጉ ክሪፕቶ ከረንሲን ለመጀመሪያ ጊዜ በሀገሪቱ ያስተዋወቀው ቲቻላ መንግስታዊ ያልሆነ ተቋም የጋራ መስራች ነው።
ቲቻላ በአፍሪካ በቅሎ አፍሪካን ለማዳን እየሞከረ ያለ ጀግና ነው። ያ ማለት አፍሪካ በብሎክቼን እና በክሪፕቶ ከረንሲ ሂደት ውስጥ ድምጽ ሊኖራት የሚገባበት ጊዜ ነው።
ሆኖም ኦግቦዋጉ የብሎክቼን ቴክኖሎጂን በናይጄሪያ ለማስፋፋት የመንግስት ፖሊሲዎች ማነቆ እንደሆኑ ይናገራል።
ለሰዎች ስለ ክሪፕቶ ከረንሲ ስታወራ ሰዎች መንግስት ለህዝብ ጥሩ አለመሆኑን እንደተናገረ ሊያስታውሱን ይሞክራሉ። ይሄ በጣም ትልቅ እንቅፋት ነው። ግን ሰዎች ደግሞ ይከተሉታል።
በአመቱ መጀመሪያ የካቲት ወር ላይ የናይጄሪያ ባለስልጣናት ክሪፕቶ ከረንሲ የተሰኘውን የመገበያ መንገድ ተለዋዋጭ፣ ደህንነቱ ያልተጠበቀና ለክስራት እንደሚዳርግ በመግለጽ ዜጎች ጥንቃቄ እንዲያደርጉ አስጠንቅቆ ነበር። በጥቅምት ወር ላይ ግን ባለስልጣናት ኢናይራ የተሰኘ የድረገጽ መገበያ ገንዘብ በስራ ላይ አውሏል። በርካታ ስጋቶችና አንቀፋቶች ቢኖሩም ግን እንደ ካቲዮና ኤልዛቤት ያሉ ሴቶች የክሪፕቶ ከረንሲ ስልጣናውን ለብዙ ሴቶች እንዲዳረስ ማድረጋቸውን እንደሚቀጥሉ ተናግረዋል። አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን @voaamharic በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።